the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 17 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
በህዳሴ ግድብ ላይ የሚደረጉ ውይይቶችን ወደፊት ለማራመድ የሚያስችል አዲስ ሐሳብ ማቅረባቸውን ኢትዮጵያ ውስጥ ጉብኝት ላይ ያሉት የግብጽ ውጭ ጉዳይ ሚኒስትር ሰምሃ ሹክሪ አስታወቁ።
ይህ በአብይ ርዕስ ያዝነው የዘገባ ርዕስ ነው። በሰዓቱ ይቀርባል። ለአርስተ ዜናው አዲሱ።
ከዜናዎችም መካከል ደግሞ ጠቅላይ ሚኒስትር ኃይለ ማርያም ለምስክርነት ፍርድ ቤት ተጠሩ። በህንድ በግብጽ አንድ ታጣቂ ነውጠኛ 15 ሰዎችን ገደለ። በሌላ በኩል ደግሞ ላይቤሪያውያን ፕሬዝዳንታዊ ምርጫቸውን እያካሄዱ ናቸው የሚሉ ይገኙባቸዋል።
አመሰግናለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እነ ጉርሜሳ አያኖ በሚል የክስ መዝገብ በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስቱ ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ሲሆኑ ጽህፈት ቤታቸው መልስ የሰጠ ሲሆን ተከሳሾችና ጠበቆች ግን መልሱን አልተቀበሉም። የመለስካቸው አመሃ አጠር ያለ ዘገባ ከነ ምክንያቱ ዝርዝሩን ያቀርባል።
ጠቅላይ ሚኒስትር ኃይለ ማርያምን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት፣ አራቱ የኦፌኮ አመራር አባላት በተከሰሱበት ጉዳይ ምስክርነታቸውን እንዲሰጡ መጥሪያ ቢላክላቸውም ባለስልጣናቱ ዛሬ በችሎት ሳይቀርቡ ቀሩ። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀርበው ዛሬ የምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቁ የነበሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ናቸው። ፍርድ ቤቱ እንዳስታወቀው ከጠቅላይ ሚኒስትሩ ጽህፈት ቤት መልስ ተሰጥቷል። ጠቅላይ ሚኒስትሩ በተደራራቢ ሥራ ምክንያት ዛሬ በመጥሪያው መሠረት ፍርድ ቤት ሊገኙ እንደማይችሉ የደብዳቤው መልስ እንዳስታወቀም ፍርድ ቤቱ አብራርቷል። ከተከላካይ ጠበቆች አቶ አማሃ መኮንን ጉዳዩ ይበልጥ እንዲብራራ ጥያቄ አቅርበዋል። ተከሳሾች ምስክር የቆጠሩት ግለሰብ ዜጎችን እንጂ ተቋማትን እንዳልሆነ ጠቅላይ ሚኒስትሩ ዛሬ ባይመቻቸው ጊዜ ተፈልጎ ሊቀርቡ እንደሚችሉ አመልክተዋል። ከተከሳሾቹ መካከል የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው ጠቅላይ ሚኒስትሩን ለምስክርነት በግለሰብ ደረጃ እንደቆጠሯቸው አስታውሰው በደረሳቸው የፍርድ ቤት መጥሪያ መሠረት ቀርበው እንዲመሰክሩ፣ ያ ካልሆነም እንደ ማንኛውም ዜጋ በሕግ ተገደው በፖሊስ ተይዘው ፍርድ ቤት ቀርበው እንዲመሰክሩ አመልክተዋል። ለአራቱም ባለሥልጣናት መጥሪያ እንደተላከ ቢገለጽም ለመድረሱ የቀረበ ማስረጃ አልነበረም። ፍርድ ቤቱ በጉዳዩ ውሳኔ እንደሚሰጥ አስታውቆ በሚቀጥሉት ሁለት ቀናት ቀሪዎቹ የመከላከያ ምስክሮች እንዲሰሙ ትእዛዝ ሰጥተዋል። አቃቤ ሕግ አራቱን የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተዋል። ከ22ቱ ተከሳሾች ፍርድ ቤቱ አምስቱን በነጻ ሲያሰናብት 17ቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ የሚከላከሉት ግን በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ግብጽ ውስጥ በአውሮፓ የዘመን አቆጣጠር በ2013 ዓመተ ምህረት በአንድ ወታደራዊ ነቁጥ ላይ ጥቃት ፈጽመዋል ያለቻቸውን 15 አማጽያን በሞት ቀጣች። ዛሬ በአውሮፓ የዘመን አቆጣጠር በ2015 ዓመተ ምህረት 6 ጂሃዲስቶች በስቅላት ከተቀጡ ወዲህ ይህ የዛሬው ግብጽ ውስጥ የተፈጸመ ከፍተኛው ቅጣት ሲሆን ስቅላቱ የተፈጸመባቸውም ሰሜን ካይሮ ላይ በሚገኙ ሁለት እስር ቤቶች ውስጥ መሆኑ ታውቋል። ባለፈው ወር ሲናይ ውስጥ መስጂድ ላይ ከ300 ሰዎች በላይ ከተገደሉ ወዲህ የግብፁ ፕሬዚደንት አብዱል ፈታህ ኤልሲሲ እስላማዊ መንግስት ቡድን ላይ ከፍተኛና ልዩ ጥቃት እንዲካሄድ ማዘዛቸው ታውቋል። ማዕከሉን ሲናይ ውስጥ ያደረገው እስላማዊው የሁከት ቡድን ለአመታት በመቶዎች የሚቆጠሩ የፖሊስ አባላትን ወታደሮችና ሲቪሎችን መግደሉ ታውቋል።
በሌላ የግብጽ ዜና አንዲት እንግሊዛዊት ግብጽ ውስጥ እንዳይገባ የተከለከለ ህመም አስታጋሽ ኪኒና ደብቃ በማስገባቷ ለእስር ተዳረገች። የግብጹ ፍርድ ቤት ዛሬ ማክሰኞ በ33 ዓመቷ ላውራ ፕላመር ላይ የ3 ዓመት እስራት የፈረደባት ሲሆን ግለሰቧ ትራማዶል የተባለውንና የተከለከለውን ኪኒን ቦርሳዋ ውስጥ ደብቃ ለማስገባት ስትሞክር ነው ቀይ ባህር አካባቢ ባለችው ሃርጋዳ የመዝናኛ ከተማ ላይ በጉምሩክ ፖሊሶች ፍተሻ የተያዘችው። ትራማዶል ግብጽ ውስጥ በአደንዛዥነት በመፈረጁ እንዳይገባ የተከለከለ መድኃኒት ሲሆን ሚስ ፕላመር ብርቱ የጀርባ ህመም ለነበረበት ግብጻዊ ጓደኛዋ ነበር ደብቃ ለማስገባት የሞከረችው። ብይኑ ይግባኝ ሊባልበት እንደሚችልም ተገልጿል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ላይቤሪያውያን ቀጣዩን ፕሬዚደንታቸውን ለመምረጥ ዛሬ ማክሰኞ ሁለተኛውን ዙር የድምጽ አሰጣጥ ሲያካሂዱ ውለዋል። የቀድሞ የእግር ኳስ ታዋቂ ተጫዋች ጆርጅ ዌሃና የሀገሪቱ ምክትል ፕሬዚደንት ጆሴፍ ቦዋካይ ናቸው በላይቤሪያ ህገ መንግስት መሰረት የተፈቀደውን የሁለት ጊዜ ስልጣን ዘመን እየጨረሱ ያሉትን ፕሬዚደንት ኤለን ጆንሰን ሰርሊፍን ለመተካት እየተፎካከሩ ያሉት። ከታዋቂው ስፖርተኛ ዌሃ ጋር በመሆን እየተወዳደሩ ያሉት ሴኔተር ጆል ሃዋርድ ታይለር ሲሆኑ በሴራሊዮኑ ግድያ ሰብአዊ መብቶች ጥሰት ተወንጅለው በአሁኑ ጊዜ እንግሊዝ ውስጥ የአምሳ ዓመት እስራት ተፈርዶባቸው የሚገኙት የቀድሞው የላይቤሪያ ፕሬዚደንት የቻርልስ ታይለር ባለቤት ናቸው። ሁለቱም ጆርጅ ዌሃና ጆሴፍ ቦዋካይ ለውድድራቸው መመሪያ ያደረጉት ትምህርትን፣ የሥራ ፈጠራንና መሠረታዊ ልማትን እንደሆነ ሲሆን መሠረታዊ ልማትን ሲሆን ሂደቱም የተቀራረበ እንደሆነ መራጮች ይናገራሉ። መጀመሪያ ካለው የመጀመሪያ ዙር ያሁኑ አነስተኛ ሆኖ ነው የማየው ብለዋል አንድ ድምጽ ሰጪ። እንዲያም ሆኖ በስርዓት የተቀናጀ ውድድር ሲሆን መራጩ ሕዝብም ድምጹን ለመስጠት ወዴት መሄድ እንዳለበት ያውቃል ብለዋል። የምርጫው ውጤት የተቀራረበ በመሆኑ ውጤቱ በቅርብ ቀን ይፋ ይሆናል ተብሎ አይጠበቅም። ባለፈው የመጀመሪያ ዙር ምርጫ ሁለቱም ተፎካካሪዎች ለማሸነፍ ተፈላጊ የነበረውን 50% ከፍ ያለ ድምጽ እንዳላገኙ ይታወሳል።
በመጨረሻም የሩሲያው ተቃዋሚ መሪ አሌክስ ናቫልኒ በቀጣዩ ዓመት በሚካሄደው ፕሬዝዳንታዊ ምርጫ ህዝቡ እንዳይሳተፍ ጥሪ ማድረጋቸው ህገወጥ ሊሆን ይችላል ሲሉ አንድ የክሬምሊን ቤተ መንግስት ቃል አቀባይ ተናግረዋል። ናቫልኒ እንደ አውሮፓ አቆጣጠር በመጪው መጋቢት 18 ቀን በሚካሄደው ምርጫ ህዝቡ ድምጽ እንዳይሰጥ ጥሪ ያስተላለፉት የምርጫ ኮሚሽን ባለስልጣናት በትናንት ዕለት ከውድድሩ ስላገዷቸው መሆኑም ታውቋል። የሩሲያው ማዕከላዊ የምርጫ ኮሚሽን ጸረ ሙስና የድረገጽ ዘመቻ የሚያካሂዱት ናቫልኒ በወንጀል የተከሰሱ ናቸው በሚል ከውድድሩ እንዲታገዱ በሙሉ ድምጽ ውሳኔ ያሳልፋል። ናቫልኒና ደጋፊዎቻቸው ግን ውሳኔው በፖለቲካ አቋማቸው ምክንያት የተላለፈ ነው ይላሉ። አሁን ናቫልኒ መራጩ ህዝብ እንዳይሳተፍና ድምጽም እንዳይሰጥ በማለት ዘመቻ ይጀምራሉ በድረገጻቸው። የክሬምሊን ቤተ መንግስት አፈቀላጤ ዲሚትሪ ፔስኮቭ ደግሞ ይህ የናቫልኒ አካሄድ ህገ መንግስታዊ መሆኑ አጠያቂ ነውና በወጉ ይመርመር በማለት በዛሬው መግለጫ መስጠታቸው ታውቋል። አርማጮች ለሰዓቱ ያዝነው ዜና በዚህ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ 17 2010 ዓመተ ምህረት ምሽት ፕሮግራም ነው።
ብዙ ጊዜ ልብ ሲጎዳ የመጫን ስሜት ነው ሰው የሚሰማው። አንዳንድ ሰዎች በእጃቸው እንዲህ አርጎ ጨበጠኝ፣ እዚህ ጋር ጭምቅ አርጎ እንደዚህ ያዘኝ ይላሉ። አንዳንድ ሰዎች ልክ ደረቴ ላይ ቀበቶ አድርጌ በጣም እየሸመቀኩ ባጠብቀው እንደሚሰማኝ አይነት ቫይስ ላይክ ግሪፕ ይባላል። አንዳንዶቹ ሳጥን ደረቴ ላይ ተቀምጦብኛል ነገር ነው የሚሰማኝ ይሉኛል።
ጉዳዩ የደም ስሮችን መዘጋት ተከትሎ ወደ ልብ የሚያቀናው የደም ዝውውር በሚቋረጥበት ወቅት የሚከሰተው ድንገተኛ የጤና መታወክ ሃርት አታክ ይባላል። ቅንብሩ ደግሞ ሐኪሙን ይጠይቁ። ሙያዊ ማብራሪያውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። በሁለተኛው አጋማሽ ተጠብቋቸው።
አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በህዳሴ ግድብ ላይ የሚደረጉ ውይይቶችን ወደፊት ለማራመድ የሚያስችል አዲስ ሐሳብ ማቅረባቸውን ኢትዮጵያ ውስጥ ጉብኝት ላይ ያሉት የግብጽ የውጭ ጉዳይ ሚኒስትር ሰምሃ ሹክሪ አስታውቀዋል። ሚኒስትሩ ከኢትዮጵያ አቻቸው ዶክተር ገበየሁ ወርቅነህ ጋር ያደረጉት ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለቪኦኤ ገልጠዋል። እስክንድር ፍሬው።
በካይሮ የተካሄደው የሶስቱ አገራት የውሃ ሚኒስትሮች ውይይት ያለ ውጤት ከተፈተነ ከሳምንታት በኋላ ሰምሃ ሹክሪ አዲስ አበባ ናቸው። የግብጹ የውጭ ጉዳይ ሚኒስትር ሰምሃ ሹክሪ ከኢትዮጵያ አቻቸው ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላም የጋራ መግለጫ ሰጥተዋል። ለአስር ወራት የቆየውን የኢትዮጵያ የግብጽና የሱዳን የሶስትዮሽ ውይይት ወደፊት የሚያስኬድ ሐሳብና ዕቅድ ለኢትዮጵያ አቻቸው ማቅረባቸውንም ነው የተናገሩት።
From the technical deliberations over the last 10 months
ባለፉት 10 ወራት ውስጥ በቴክኒካዊ ጉዳዮች ላይ የተደረጉት ውይይቶች ሂደቱን ወደፊት ለማራመድ የሚያስችል በቂ ውጤት እንዳላስገኙ ማወቅ አለብን። በዚህም ምክንያት ነው ለወንድሜ ለክቡር ሚኒስትሩ ግልጽ የሆነ ሐሳብ ወይም እቅድ ያቀረብኩት። በጣም ቀላል ሆነና ሳይንስን መሰረት ያደረገ ማንኛውንም ፖለቲካዊ ጣልቃ ገብነት በማስቀረት ይህንን ሂደት እንዴት ማፋጠን እንደሚቻል የሚያሳይ ይከደረው።
We need a impartial party to be able to resolve
ገለልተኛ የሆነ አካል ያስፈልገናል። ማንኛውንም ልዩነት እየተካሄዱ ካሉ ውይይቶች በመነሳት የሚፈታ አስፈላጊ ሲሆንም ፖለቲካዊ ጣልቃ ገብነቱ ይኖራል። ብሔራዊ የቴክኒክ ኮሚቴዎቻችን ግን ኃላፊነቱን መውሰድ አለባቸው። ባለፉት 10 ወራት ውስጥ የቆየው መሻሻል ያለበት ሁኔታ መቀየር አለበት። ክብርነታቸው በዚህ ሐሳብ ላይ ያላቸውን አስተያየትም ተጠብቃለሁ። ለሱዳናውያን ወንድሞቻችንም ሐሳቡ ይቀርብላቸዋል።
ይህም ሆኖ ኢትዮጵያና ግብጽ በመግባባት መንፈስ እየተጓዙ መሆናቸውን ነው ሚኒስትሩ ያስረዱት።
Egypt being 96% desert has lived with
ግብጽ 96% በረሃ በመሆኗ በወንዙ ውሃ ላይ ጥገኛ ሆና ኖራለች። ኢትዮጵያ ከዚህ አንጻር በግብጽ ላይ ጉልህ ጉዳት ባለማድረስ ግብጽም የኢትዮጵያን የምጣኔ ሀብት ልማት አስፈላጊነት በመረዳቱ ረገድ ተቀባይነትና እውቅናን የሚመለከቱ መሰረቶች ላይ እየሰራን ነው። ግንኙነቶቻችን የተመሰረተባቸውና በቀጣይም የሚመሩባቸው ሁለት መርሆች እነኚህ ናቸው።
የሁለቱ ሚኒስትሮች ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በህዳሴው ግድብ ላይ የሚደረጉ ውይይት ሱዳንን ጨምሮ በሶስት ሀገራት መካከል የሚካሄድ መሆኑን ያስታወሱት የሚኒስቴሩ ቃል አቀባይ መለስ ዓለም ይህንኑን ያብራሩት።
ግብጹ የውጭ ጉዳይ ሚኒስትር በሀገራችን ያደረጉት ጉብኝት ከዚህ በፊት በተወሰነው መሰረት በውጭ ጉዳይ ሚኒስቴር ደረጃ በየሁለት ወሩ እንዲገናኙ የተላለፈ ውሳኔ ነበር። በዛ መሰረት የተካሄደ ስብሰባ ነው። ይሄ አራተኛው ስብሰባ ነው። የተለየ አጀንዳ የለውም። በግብጽና ኢትዮጵያ መካከል ያለውን ፖለቲካዊ፣ ኢኮኖሚያዊ፣ አጠቃላይ ግንኙነት የሁለትዮሽ ግንኙነት ላይ የሚያተኩር ነው። ስለዚህ ጉብኝቱ በሁለትዮሽ ደረጃ የተካሄደ የምክክር መድረክ ነው ብሎ ማለት ይቻላል። ክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቀጣይ በግብጽ ለሚያደርጉት ጉብኝት መሰረት ለመጣልም የተካሄደ ጉብኝት ነው። ውይይቱ ያተኮረው አንደኛ በኢትዮጵያና ግብጽ መካከል ረዥም ጊዜ ያስቆጠረ ታሪካዊ ግንኙነት አለ። በሁለቱ ሀገሮች መካከል ከአፍሪካ በጣም አንጋፋ የሚባል ዲፕሎማሲያዊ ግንኙነት ነው ያለው። ይሁን እንጂ በንግድና ኢንቨስትመንት መስክ ያለው ግንኙነት የበለጠ መጠናከር አለበት። የግብጽ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። ቁጥራቸው ውስን ቢሆንም ይሄ መጠናከር የሚችልበት ሁኔታ፣ ግብጽ ለኢትዮጵያ የወጪ ምርቶች መዳረሻ ናት፣ ይሄ ተጠናክሮ የሚቀጥልበት ሁኔታ፣ ሁለተኛ ቱሪዝም፣ ሁለቱም ሀገሮች የታሪክ ሀብታሞች ናቸው። ግብጽ ትልቅ የፒራሚድ እና ሌሎች የታሪክ ቦታዎች አሏት፣ በቱሪስትም ትጎበኛለች። ኢትዮጵያ በተመሳሳይ የታሪክም የተፈጥሮም ሀብታም ናት እና ይሄ አንደኛው አልተጠቀምንበት ዘርፍ ነው። ቱሪዝምን በደንብ መጠቀም ይቻላል በሁለቱ ሀገሮች መካከል የሚል ነው። ከዛ ውጭ ለኢትዮጵያም ለግብፅም የጋራ ስጋት የሆነ አሸባሪነት ነው። ግብፅ ሲናይ ውስጥ ጨምሮ በተለያዩ ሀገሪቱ አካባቢዎች አሸባሪዎች የሚፈጽሙት ጥቃት አለ። ይህንን ዓለም አቀፍ ስጋት በተናጠል የሀገር ውስጥ ጥረት መታገል አይቻልም፣ በጋራ ጥረት ነው መታገል የሚቻለው የሚል አቋም በሁለቱ የውጭ ጉዳይ ሚኒስትሮች ውይይት ላይ ተነስቷል። ከዛ ውጭ ኢትዮጵያ ከግብፅና ከሱዳን ጋር ከታላቁ ህዳሴ ግድብ ግንባታ ጋር ያለውን ሁኔታ በመልካም ጉርብትናና በወዳጅነት መንፈስ አጠናክራ ለመቀጠል ፍላጎት እንዳላት ገልጻለች። በግብፁ በኩልም ይሄው ነገር ተጠናክሮ እንዲቀጥል ፍላጎታቸውን ገልጸዋል።
አቶ መለስ ትሩ የግብፁ ሚኒስትር ሲናገሩ ከህዳሴው ግድብ አንጻር ይካሄዱ የነበሩ ውይይቶችን በተመለከተ አዲስ ሀሳብ አዲስ እቅድ ለኢትዮጵያዎቻቸው እንዳቀረቡ ገልጸዋል። ምንድን ነው ይህ ዝርዝር ሁኔታው ይታወቃል ወይ? ምንድን ነው ሀሳቡ?
እንግዲህ በኢትዮጵያ በኩል የታላቁ ህዳሴ ግድብን በተመለከተ እንዴት ወደፊት መሄድ እንዳለበት፣ ችግሮች ሲያጋጥሙ እንዴት መፈታት እንዳለበት የሚታወቅ መርህ አለ። ይሄ ዓለም አቀፍ ማህበረሰብ የሚያውቀው መርሆች ስምምነት የሚባለው ነው። ኢትዮጵያ፣ ግብፅና ሱዳን የፈረሙት ነው። ስለዚህ ልዩነቶች ሲኖሩ ያለ ሌላ የመፍትሄ ሀሳብ የሚሄዱበት አቅጣጫ እንዳለ ተቀምጧል። ሁለተኛ የህዳሴ ግድብ በተመለከተ የኢትዮጵያና ግብፅ ጉዳይ አይደለም። ይሄ ጉዳይ ሶስቱ ሀገሮች ጉዳይ ነው። የሶስቱ ሀገሮች ጉዳይ ነው።
ሱዳንን ጨምሮ ማለት ነው።
የግብፅ የሱዳን ነው። ስለዚህ የጉብኝቱም ዓላማ የሁለትዮሽ ነው የምንልበት ምክንያት ለዚህ ነው። ጉዳዩ በጋራ ጉዳዮች ላይ የሚመክር ነው። የሶስትዮሽ ጉዳዩን በተመለከተ ደግሞ የተለመደ መድረክ አለ። የሶስትዮሽ ብሔራዊ ኮሚቴ አሁንም ስራውን እንደቀጠለ ነው። በቀጣይ ውይይት ይካሄዳል ተብሎ ይታሰባል። ኢትዮጵያ ሶስቱን ሀገሮች እኛንም ጨምሮ በሳል የሆነ ውይይት ተካሂዶ ልዩነቶች ለመፍታት የሚደረግበት አማራጭ ስላለ በዛ መሰረት መታየት አለበት።
የግብጽ የውጭ ጉዳይ ሚኒስትር በዛሬ አዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተገናኝተው መነጋገራቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ መታመማቸውንና ሕክምና ማግኘት እንዳልቻሉም ልጃቸው ወይዘሪት ቦንቱ በቀለ ለአሜሪካ ድምጽ ገልጣለች። ጽዮን ግርማ ማምሻውን አናግራታለች።
ቦንቱ በቀለ የአቶ በቀለ ገርባ ልጅ ነሽና፣ አቶ በቀለ ገርባ መታመማቸውን የተስተካከለ የጤና ሁኔታ እንደሌላቸው ገልጸሽ ነበርና ምንድን ነው አቶ በቀለ ገርባ የሆኑት?
ሰሞኑን እያመመ እንደውም ትንሽ ቆይቷል። እያመመ ለእኛ አይነግረንም ነበረ። ቤተሰብ ይጨነቃል እያለ አይነግረንም ነበረ እና ባለፈው ቅዳሜ ሲሄድ ግን ትንሽ ሌላ ጊዜ ከማውቀው በጣም ለየት ያለ ነገር አየሁ እና ምን ሆነ ነው ልክ አይደለም ብዬ ስጠይቀው አሞኛል፣ የደም ግፊቴም ከፍ ብሏል እና ሐኪም ቤት ውሰዱኝ ስላቸው ደግሞ ፈቃደኛ አይደሉም። በተደጋጋሚ ለእናንተ ባልነግርም ጠይቅ ያለው ሰሞኑ ስጠይቅ ነበረ እና ፈቃደኛ አይደሉም። አሁን ደግሞ ስብሰባ ነበራቸው እና ስብሰባው ላይ በፊት የሚወስደውን መድኃኒት ጨምሮ ይውሰድ፣ በፊት በቀን አንዴ ጠዋት ጠዋት የሚወስደው መድኃኒት ነበረው እና እሱን ማታም ይውሰድ ብለው ወሰኑ ብሎ ነገረኝ።
አቶ በቀለ ገርባ ከዚህ በፊት ተመሳሳይ ህመም ገጥሟቸው ነበረ? ገጥሟቸው ከነበረ ምን ያማቸው ነበረ? አሁን ደግሞ እንደጠቀሽልን ደማቸው ከፍ ብሏል ያልሽውና እንደዚህ አይነት የደም ግፊትስ ከዚህ ቀደም አጋጥሟቸው ያውቃል?
በፊት ቤት ሆኖ እንደዚህ አያመውም። እንደዚህ ተደጋጋሚ መታሰር ሲመጣ ነው። አሁን በተለይ ይሄኛው ሁለተኛ ዙሩ ስር ሲመጣ ነው መታመም የጀመረው።
ዛሬ ፍርድ ቤት ቀርበው ነበረ። ተሽሏቸው ነው የቀረቡት? በዛሬ ሁኔታ ፍርድ ቤት ሲቀርቡ ምን ይመስላል ሁኔታቸው?
ትላንትም ሄጃለሁ እኔ ከትላንት ወዲያም እንግዲህ ቅዳሜም እሁድም ሰኞም ሄጃለሁ። ዛሬም ማክሰኞ ነው። ትላንትናም ሲሄድ ተመሳሳይ ነገር ነው። ትንሽ የአካል ብቃት እንቅስቃሴ እያረኩ ነው፣ ያው ሐኪም ቤት አንወስድም ብለውኛል። ስለዚህ ለፍርድ ቤት ነገር እናመለክታለን ብሎኝ ነበረ ትላንትና። ዛሬም ያው ብዙም ለውጥ የለውም። ትላንት ከትላንት ካየሁት ብዙ ለየት ያለ ነገር የለም። ግን መቅረብ ስላለበት ቀርቧል ፍርድ ቤት።
እስር ቤት ከገቡ ጊዜ ጀምሮ ሐኪም የማየት እድል ገጥሟቸው ያውቃል? ከዚህ በፊት
ከቅሊንጦ ግቢ ውጪ ታክሟል። ሌላ በፌዴራል ፖሊስ ሆስፒታልም ታክሟል። አሁን ግን እዛ ቅሊንጦ በቂ ሕክምና የለም። እንደዚሁ ደሙን ይለካል፣ በቀን ሁለቴ ይለካል። ሐኪም ያዘዘውን መድኃኒት ከዛ ይገዛል ማለት። ከዛ ውጪ ምንም የሚያደርጉለት ነገር የለም። ምንም በቂ ሕክምና የለም ቅሊንጦ ግቢ ውስጥ።
በቤተሰብ በኩል ያመለከታችሁት ነገር አለ? ለማረሚያ ቤቱ አስተዳደር ሰራተኞች የጠየቃችሁት ነገር?
እኛ ምንም የጠየቅነው ነገር የለም። ምክንያቱም ማረሚያ ቤት ፈቃደኛ አይደለም። ከቤተሰብ ጋር አይነጋገሩም እነሱ በጭራሽ። እንኳን ለመነጋገር አይደለም፣ በጣም ብዙ ችግር ነው ያለው እዛ። እኛ አልተነጋገርንም። ጠበቃችን ግን በጽሁፍ ዛሬ ይዟል ለፍርድ ቤት።
በእናንተ በጠያቂዎችና በማረሚያ ቤቱ አስተዳደር መካከል ነው ብዙ ችግር ያለው ወይስ በእስረኞቹና በእነሱ? ካለ ችግር ውስጥ ምንድን ነው?
ለምሳሌ ለሁላችንም እንደሚገባ ማረሚያ ቤት ያለ ሰው ቁጭ ብሎ ነው የሚውለው፣ ሌላ ስራ የለውም ከመቀመጥ ውጪ ማለት ነው። የመኝታ ሰዓት ሲደርስ ይተኛሉ። ከዚህ ውጪ ምንም የሚሰሩት ነገር የላቸውም እና መጽሐፍ ለማስገባት ብዙ ጊዜ እንሞክራለን። በበቀለ ስም ምንም አይነት መጽሐፍ አይገባም። ብዙ ጊዜ ሞክሬያለሁ። ለምሳሌ የሆነ መጽሐፍ አራት ወር ሆኖታል ይታዩና አንብበነው አይተነው የሚገባ ከሆነ ይገባል፣ የማይገባ ከሆነ ደግሞ እንመልስልሻለን። አራት ወሩ አሁን ከወሰዱት መጽሐፍን ለሱም አልሰጡትም ለእኛም አልመለሱልንም። እና በቀለ ብዙ ጊዜ ጠይቋል መጽሐፍ ለምንድን ነው የማይገባልኝ? ለሌላ እስረኛ መጽሐፍ ይገባለታል፣ ታይቶ ይገባለታል። የኔ መጽሐፍ ይታያል እየተባለ ይወሰድና በዛው ሁለት ወር ሶስት ወር አራት ወር ይቆያል ብሎ ጠይቋቸው ምንም መልስ አይሰጡም። እንኳን እኛን ቤተሰብን እሱ በአካል እየጠየቃቸው ፈቃደኛ አይደሉም፣ ምንም መልስ አይሰጡም። እኔ ራሴ ብዙ ጊዜ ስለ መጽሐፍ ጉዳይ ጠይቄ ይታይና የሚገባ ከሆነ እንሰጠዋለን፣ ካልሆነ ለአንቺ እንመልሳለን ይሉኛል። እንደውም ሰሞኑን የነበረው ትልቁ ግጭት ከማረሚያ ቤቱ አስተዳደር ጋር የመጽሐፍ ጉዳይ ነው።
ወይዘሪት ቦንቱ በቀለ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የአቶ በቀለ ገርባ ልጅ አባትሽን በተመለከተ ለሰጠሽን ማብራሪያ እናመሰግናለን።
እኔም አመሰግናለሁ ሲሆን
ማረሚያ ቤቱ በዚህ ጉዳይ ላይ አስተያየት እንዲሰጠን በተደጋጋሚ ስልክ ሙከራ አድርገናል፣ አልተሳካም። እንደዚሁም ደግሞ የፌዴራል ማረሚያ ቤቶች የሕዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ ጋር የእጅ ስልካቸው ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በሌላ ጊዜ ምላሻቸውን ካገኘን አካተን ለመመለስ ጥረታችንን እንቀጥላለን።
አመሰግናለሁኝ ጽዮን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ቴልአቪቭ የሚገኘውን በእስራኤል የአሜሪካ ኤምባሲ ወደ ኢየሩሳሌም የማዛወር ሥራ እንዲጀመር ፕሬዚደንት ዶናልድ ትራምፕ መመሪያ መስጠታቸውን ተከትሎ በመካከለኛው ምስራቅ ከተቀሰቀሱት ቀውስና ግጭቶች ጋር በተያያዘ በብዙ መቶዎች የሚቆጠሩ ፍልስጤማውያን መታሰራቸው ተዘግቧል። በግጭቶቹ የሞቱት ሰዎች ቁጥር እያሻቀበ ባለበት ሁኔታ በየፊናቸው ደንጊያና አስለቃሽ ጢስን መፋለሚያቸው ያደረጉት ፍልስጤማውያንና እስራኤላውያን ዳግም ወደ ኃይል ትንቅንቁ ፊታቸውን መመለሳቸው እየታየ ነው። የአሜሪካ ድምጿ ጂሰስ ሜን ኦኒ ከዋሽንግተን ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ባለፈው ታህሳስ 6 ቀን 2010 ዓመተ ምህረት በእጅ ስልክ የተቀረጸ አንድ የቪዲዮ ምስል የ17 ዓመቷ አሃድ ታሚሚ በሁለት የእስራኤል ወታደሮች ላይ ጥቃት ስትሰነዝር ያሳያል። በትላንትናው ዕለት ጉዳዩን ያየው አንድ ወታደራዊ ችሎት ታዲያ በጥፋቱ ተጠርጥራ ከተወነጀለችው ወጣት ጋር ምስላቸው በቪዲዮ የሚታዩትን ወላጅ እናቷንና አንድ ሌላ ዘመዷን እስከፊታችን ሐሙስ ድረስ እዚያው እስር ላይ እንዲቆዩ ሲል በይኗል። ቁጥሩ በበዛ ተመልካች የታየው ይህ የቪዲዮ ምስል ለመጀመሪያ ጊዜ ለእይታ በበቃ ጥቂት ቀናት ውስጥ የታሰረችው አሃድ የእስር ቤት ቆይታዋ ዳግም እንዲራዘም ሲደረግ የአሁኑ ለሁለተኛ ጊዜ መሆኑ ነው። ጋቢ ላስኪ የተከሳሿ ፍልስጤማዊትና የቤተሰቦቿ የሕግ አማካሪና ጠበቃ ናቸው። በአስተርጓሚ አማካኝነት የተሰሙት የሕግ ጠበቃ እስሩ ቁጥሩ በበዛ ተመልካቾች የታየው ይህ የቪዲዮ ምስል ትክክለኝነትና ይዘቱን በምርመራ እስኪረጋገጥ የተፈጸመ ቢሆን ኖሮ
አሃድ ገና ድሮ ወደ ቤቷ በተሰደደች ነበር። እርምጃውን የወሰዱት የፖሊስና የጸጥታ ኃይሎች ድርጊትም የሚያሳየው ቢኖር አሃድንና ቤተሰቦቿን ለማዋረድና እንዲሁም ለመቅጣት ጭምር የፈጸሙት መሆኑን ነው። እስሩ ዛሬ እንዲያበቃ ፍርድ ቤቱ ይወስናል ብዬ ተስፋ አደርጋለሁ ሲሉ ነው አስተያየት የሰጡት። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ህዳር ወር መገባደጃ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና የሰጡበትን ውሳኔ ተከትሎ በፍልስጤማውያንና በእስራኤላውያን መካከል ያገረሹትን በኃይል የታጀቡ ግጭቶች ተከትሎ እስካሁን የ12 ሰዎች ህይወት መጥፋቱ እንዲሁም በብዙ መቶዎች የሚቆጠሩ ፍልስጤማውያን መታሰራቸው ተዘግቧል። አዝሃር አቡ ስሩስ የቤተልሔም ከተማ ነዋሪ ሆኑ ፍልስጤማዊት ናቸው።
We're used to being repressed by the occupation. They're always trying to silence us.
በእስራኤል ህገወጥ ሰፈራ ሳቢያ ስንገፋ ነው የኖርነው። ሁሌም ሊያፍኑንና ባንዲራችንን ከማውለብለብ ሊያግዱን እንደሞከሩ ነው። አሁን ከዚህ የተገኘነውም መልእክታችንን በግልጽ ለማሰማት ነው። ኢየሩሳሌም እንደ አገር ከተፈጠረበት ጊዜ አንስቶ ዋና ከተማችን ነበረች፣ አሁንም ናት ብለዋል። ቀኝ ዘመሙ የእስራኤል ምክር ቤት አባል ኦሬን ሐዛን ግን በትላንትናው ዕለት ሐማስን በመቃወም አደባባይ ከወጡ ቡድኖች በአንዱ ተሳትፈዋል። ቡድኑ እስር ላይ የሚገኙ ዘመዶቻቸውን ለመጠየቅ ወደ እስራኤል እስር ቤቶች በማቅናት ላይ የነበሩት ፍልስጤማውያን የተሳፈሩባቸውን አውቶቡሶች ለጊዜው አግዷል። ሐዛን ከአውቶቡሱ ላይ በመውጣትም ተሳፋሪዎቹ ላይ የዘለፋ ማዕት አዝንመዋል።
We will kick you out of here. Force and violence will not help anymore.
ከዚህ እናባረራችኋለን። ኃይልና በጥብጥ ከዚህ በኋላ የሚረዳችሁ አይሆንም። ኃይልና በጥብጥ ከዚህ በኋላ አይሰራም። አታስፈራሩንም። የምንፈልገውን ከማድረግም አታግዱንም። ይህን አስቀያሚ ፈገግታችሁን ከገጻችሁ ላይ እናጠፋዋለን። በጠባይ ስናነጋግራችሁ የማትሰሙ ከሆነም ስለናንተ የምንጨነቅበት ምክንያት አይኖርም። በኃይል ይገባችኋል። ያንንም የምትጎዱት እናንተ ናችሁ። በእስራኤል ምክር ቤት የቀኝ ዘመሙ የሊኩድ ፓርቲ አባሉ ኦሬን ሐዘን ናቸው በቁጣ በተቀላቀለ ንግግር ይህን ያሉት። ድንገቱን ተከትሎም በጋዛ ሰርጥ የሚንቀሳቀሰው ሐማስ የእስራኤላውያኑን እርምጃ አውግዟል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋዛታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜይል ያድርጉ። ሳይፎን siphon ነው። ደግሞ አለሁኝ፣ ሳይፎን siphon ነው። ስለዚህ የመጀመሪያው መልእክቶ መልካም ዜና @siphon3.com ኢሜይል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰውን siphonandroid.apk ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ VOA አማርኛ ማለት ነው ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ሁለተኛው አጋማሽ እየተሸጋገርን ነው። አሁን ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ መደበኛ የአማርኛ ስርጭት ነው።
ምዕራብ ሐረርጌ ዳሮ ለቡ ወረዳ ውስጥ የብዙ ኢትዮጵያውያን ጎሳዎችና ብሔረሰቦች አባላት በመቶዎች ዓመታት ለሚቆጠር ጊዜ አብረው ኖረዋል። ያካባቢው ሰዎች እንደሚሉት ባለፉት 5 ወራት ግን ሁኔታው የከፋ ነው የሚመስለው። በተለይ በዚህች የሶማሌ ብሔረሰብ አባላት በዝተው በሚኖሩባት ኦሮሚያ ክልል ውስጥ በምትገኝ ሰርጥ ልትባል በምትችል አካባቢ ወደ ጸጥታው መደፍረስ መነሻ ከመዝለቃችን በፊት ዛሬ ተፈጥሯል ስለተባለ ግጭት ወደ አካባቢው ደውዬ ያነጋገርኳቸው ነዋሪ የነገሩኝን ላካፍላችሁ።
እዚህ አካባቢ በእናትህ ሁኔታው እዚህ ግጭት ተፈጥሮ ማን እንደፈጠረ አይታወቅም። ዛሬም ጦርነት እዛ ጋር ግመል ወስዶ በቃ ግረኛው ግመል ወስዶ ከዛ ግመል ላይ ግረኛው ከዚህ ሮጦ በቃ ተኩስ ጀምሮ መንገድ ላይ አንድ ሰው ሞቷል፣ አንድ ሰው ቆስሏል። ለታ ሴቱ ውሃ ይዞ ስለመሄድ ውሃ የሚቀራ ኩሬ ጋር ስትሄዱ ቆሰቆሰለ። ሴትዮ
የሞተውስ ማን ነው?
የሞተው አብዱቃድር ይባላል። ልዩ
ምንድን ነው?
ከዛ ልጁ ሞቷል። አብዱቃድር ያሲ አብዱቃድር ቆይ ሲም አስተካክላለሁ። ባላግመል ነው የሞተው። ግመል እረኛ ወስዷል። ከዛ ጦርነት ጀመሩ። ከዛ መከላከያው በኋላ መጨረሻ ላይ በጥይቱ ሲሰማ ሮጦ እኔ ደውለው በቃ ቶሎኑ አልኩና እዛ ጋር ከለከሉ። በኋላ
ማን ነው ተኩሱን የከፈተው?
መጀመሪያ ከዚህ እረኛው ግመል ወስዶ በቃ ሌላው ግመል ይፈልጋለን ብለ ባትን የሆነ ወንዝ ነገር አለ። ወንዝ ገብቶ ሲሮጡ በቃ ለከ ደፈጣ ወንዝ ላይ ገብቶ ኦሮሞቹ እዛ ጋር የጠበቁ ነው ግመል የወሰደበት። ከዛ ላይ ተኩስ ጀምሯል። ኦሮሞቹ ሲንቴፎንት በሁለት መሰራለን ኦሮሞ አይለኛ መሰራን መሰለኝ። ከዛ ሶማሎቹ ከዚህ ሲሰባ ሮጡ። ከዚህ እንዳለ ችግር የፈጠረ ግመል የወሰደ እሱ ነኝ።
ስንት ግመል ነው የተወሰደው?
70 ግመል ነበር። 70 ግመሉ ወሰደ። ባለቤቱ ሞቶ አለ። ባለቤቱ አብዱካድር አየሁ አውጅ ዞሪያ ልጆ አባላግመሉ አብዱቃዚር ሲያድ ይባላል።
ለመሆኑ ከዚህ አጋጣሚ በኋላ ማምሻውን ሁኔታው ተረጋግቶ ይሆን?
ዛሬ ነው ትኩስ ነበረ። ማን ይታወቃል? ጠዋትም ይጀምራሉ አይታወቁም። እዚህ ጋር በጣም ህዝቡ በራብ ሊሞቱ ነው። በውሃ ጠምቶ አንድ ልብስ የለትም 5 ወር።
ለምንድን ነው እንደዚህ የሆነው?
ጫው ተወደደ። እዚህ ጋር ማለት 1000 ነው ገዛው። ዛሬ አንድ ቁምጣ 50 ኪሎ
ጫው
ማለት እዚህ ያለው የሞቱ ነው። ባዋቁ ምን ላይ ያገኙ አንድ ቁምጣ ዛሬ ያመጣው ሲመከላከው ማለት 1000 ነው ገዛው።
የትኛው ክልል ውስጥ ነው እናንተ ያላችሁት?
ኦሮሚያ ውስጥ ምዕራብ ሐረርጌ ዞን ዳሮ ለቡ ወረዳና አዊ ጉድና ወረዳ ነው ችግሩ ያለበት።
የትኛው ጎሳ አባላት ናችሁ እናንተ?
ሶማሌም ኦሮሞም አለ። አሁን ብዛታችን ኦሮሞ ለቀዋል። ትንሽ ቦታ ነው አለው ለቀቁ በቃ እንዳለ። ከዛ ኦሮሞቹ ወደ ላይ ሄዶ መንገድ ዘግቷል።
ይሄ ሁኔታ እንዴት ሊፈጠር ቻለ? እስቲ መጀመሪያ ይንገሩኝ። እንዴት ምን ሆነ? ለምን እንደዚህ ሆነ? አብራችሁ ነበራችሁ አይደለ እንደ የምትኖሩት?
አብራችሁ ነበር? አብራችሁ ሊበላ ነበር ወይስ አይደለም? እየተፈጠረ መጀመሪያ
እሺ፣
መንግስት ሰራተኛ ነው ሰው ግጭት ተፈጠረ መጀመሪያ
እሺ፣ እንዴት ሆኖ?
ጸጥታ ዘርፊ ኃላፊ ይባላል። አንድ ዳሮ ለቡ ኃላፊ ነበርና ህዝብ ተሰብስቦ በሰብሰባ ዱሮ ሶማሌና ኦሮሞ አማራዩ ኢትዮጵያ እንዳለ አንድ ቦታ ነው የሚሰብሰቡት።
እሺ፣
ከዛ ሰብሰባው ሶማሌ እንዳይገባ ከዛ በኋላ ቀይሮ ተሰብስቦ ቀይሮ ይባላል። አሁን ተነስቶ በቃ ሶማሌው ከዚህ ሀገር ያስለቀቁ ይናባረራልን ብሎ እሱ ነው ሰብሰባ የደረገ መጀመር።
ማን ነው እሱ? ማንም ይባል
ሀምዲ ይባላል። ሀምዲ ጸጥታ ዘርፊ ኃላፊ ነበር ዳሮ ለቡ።
አሁን የት ነው ያለው?
አሁን እሱ የት እንዳለ ማን ያውቃል? አይታወቁም። ቦታው ወይም መሰበብ ነው አለው ወይም ጫካ ገብቶ ይሆናል አይታወቁም። አሁን
እና ይሄ የመንግስት ሰራተኛ ነበር ነው የሚሉኝ?
መንግስት ሰራተኛ ነበር እሱ። ጸጥታ ዘርፊ ኃላፊ የዳሮ ለቡ ነበር።
ለምንድን ነው ሶማሌዎች ስብሰባ ውስጥ እንዳይገቡ የከለከለው ሰውየው?
የኛ ገረመኝ። ወንድማሞች ናችሁ አማሾች ናችሁ ነበርና እኔ አሁን ያልኩት እኔ የደወሉበት ሶማሌ ነው የኔ ዘሩ።
እሺ።
ቶቹም 5 ናቸው ኦሮሞ ነው አገባሁት።
እሺ።
ወንድሜን ኦሮሞ አገባሁና አባቴም እንደዚያም ነበሩና አያቴም ኦሮሞ ነን። ከዛ ዘራችን ሶማሌ ነው ይጠፋ ቢሎ በቃ እንደዛ ቢሎ ጀመሩ። ማን ያውቃል በእናት።
እሺ። ከዛ በኋላስ ምን ሆነ?
ከዚያ በኋላ ህዝቡ ምን ተሰብስቧል? ከሶማሌ ላይ ከብት እንዳይገዛ፣ ላም እንዳይገዛ፣ ግመል እንዳይገዛ፣ ከብት ሱቁም ከከብቶ ሶማሌም እንዳይገዛ፣ ሱካሩም ቪዲዮ ተሰብሰባ የተደረጉ እንዳለ መንግስት ሰራተኛ።
እሺ።
ድጋሚ አሁኑ ህዝቡ ተሰብስቦ አርቢ ቀን ተነሳ። 9 ሰዓት ላይ በድንጋይ መወርወር፣ ቤት መፈረስ እንዳለ ከተማው ያለበት ቦታ ሁለት ቦታ ነው ፊቶ ከዳሩ ለቡ መቻራ ተነስቶ ገርቢ ላይ ወጋ ጀመሩ። ወጋ ሲጀመር ሁለት ሰው ሞቷል፣ ሁለት ቆስሏል።
መቼ ነው ይሄ ነገር የተፈጠረው?
አሁን አምስት ወር እየገባ ነው። አምስት ወር
እና በዚህ በአምስት ወር ውስጥ ሁሉ እንደዚህ አይነት መቃቃር አለ፣ እንደዚህ አይነት ችግር አለ ነው የሚሉኝ?
አዎ።
የደረሱላችሁ አሉ? እርዳታ ድጋፍ የሚሰጧችሁ?
አሁን ትናንት ወደ አንድ መጥቷል እርዳታው። አንድ መኪና ስንዴ፣ ሩዝ፣ ወተት ምናምን አምጥቶ መከላከያው ከመንግስት ጋር አምጥቶ እዚህ ጋር ያከፋፈሉ ነበረ ሁለት ቀን።
እሺ።
ዛሬው ለቡ ያከፋፈሉ ነበረ እዛ ጋር ትንሽ ብርድ ልብስ ምናምን አምጥቶ አላሁን ሰማሁት፣ እንደዚህ ሰማሁት። አሁን ስልክ ደው
ለመሆኑ ይሄ ሁኔታ መፍትሄ እንዲያገኝ እንዲረግብ እርቅ እንዲወርድ የተደረገ ጥረት አለ?
ምንም የለም የተደረገበት። አሁን መንግስት መጥቷል፣ መከላከያው ሲመጣ ቦኛ እዚህ ጋር ካስተማ የሚያገኙበት መፍትሄ ሲጠኝ ገብቴን ይገባልን። በቃ ገና ሽንግልና ያደርጋልን ሸማግሌው ከኦሮሞቹ ጋር ሰብሰብን፣ ከዚህ ሰብሰብን ሽንግልና ያደርጋልን ብሎ ተናገረ። የሆነ ጀነራል መጥቶ ባለፉ
እና የተጀመረ ስራ ለማስታረቅ ሁኔታውን ለማብረድ
የለም። አሁን እስካሁን አልጀመረም፣ ገና እንጀምራለን ያሉ ነው።
ስለዚህ በዚህ ሁኔታ ውስጥ ነው እንደገና ዛሬ የተፈጠረው ግጭት የተነሳው ማለት ነው?
አዎ።
ከሶማሌ ክልል ጋር እናንተ ጉርብትና አላችሁ እንዴ?
ሩቅ ናት። ሶማሌ ክልል አይታወቁም። ይሄ አያት ከአያት 300 ዓመት በላይ ነው እዚህ የሚኖሩት። እዚህ ሶማሌ ያለው ከክልል ጋር አይቀርቡም። 400 በላይ ነው፣ 400 ኪሎ ሜትር በላይ ነው ሶማሌ ከዚህ
እና ግን ያላችሁት ኦሮሚያ ውስጥ ነው።
እሳችን ኦሮሞ መሆኑን ይታወቃል።
እና ከሶማሌ
ከዛ ነው አለም ላይ በቃ ከተማ የሚከፍቱት አለም ላይ ድርጅቶቹ በቃ ይጮሁ፣ እኛ የጮሁ ምን አላገኙም። ጋዜጠኛ አንድ ሰው አላገኙም። ማን ይመጣል? መንገድ ላይ መኪናው አይመጡም። ዘግቶ ሶማሌ ጋር እንዳይሄድ
ከሶማሌ ክልል እናንተ ጋር ሊደርስ የሚችል ኃይል አለ? ልዩ ፖሊስም ቢሆን ወይም ሌላም ኃይል የመንግስትም ኃይል ቢሆን እናንተ ጋር ሊደርስ የሚችልበት መንገድ አለ?
አሁን የለትም፣ የለትም። ይረቃል። ከዛ
የእናንተ ሰው እዛ ሶማሌዎቹ እዛ ዳሮ ለቡ ያላችሁት የታጠቃችሁ ናችሁ እንዴ?
ሶማሌ
አዎ፣ መሳሪያ አላችሁ እናንተ?
ብዙ የለት መሳሪያው። ሶማሌው መሳሪያ የሌለበት ጋዱሎ ይባላል ቦታ ተሰምቷል መሰለኝ። ባለፈው ስንት ሰው ያረዱ እዚያ ጋ ጋዱሎ፣ አሮሬቲ፣ ከፍጉ፣ ከመከኒቲ፣ ሚሪቃይ ሰው አርዷል። መሳሪያ የሌለበት አምስት ወር የታመሙበት ከቢታ የሚባል አታገኙም። አላገኙም፣
ህክምናም አታገኙም ማለት ነው።
አላገኙም ህክምና ምናምን። አንድ መድኃኒት የለትም አንድ ህክም ማለት
እና ሰው እንዴት ይሆናል ሲታመም?
አሁን በቃ አንድ ልጅ ነበረ እዚህ መፈርማት አንድ ሜስ ነበረ እዚህ ጋር እኛ ጋር።
እሺ።
3 ወር በፊት ትንሽ ማለት ጀምጥቶ አሁን ጨርሰዋል። በቃ ስንት ቆሰለኛ ነበሩና ጨረሱ። አሁን በምንም የለትም። አሁን የታመሙበት ሰው ዝም ብለው እንጨት ነገር ይበላል።
ለመሆኑ ስንት ሰው ሞተ ባለፉት አምስት ወሮች ውስጥ በነበሩ ሁኔታዎች?
አሁን የእኛ ጋር የሞተበት 107
107 ሰው?
አዎ
107 ሰው ተገደለ በአምስት ወር ውስጥ። እናንተ ቀበሌ ዳሮ ለቡ ብቻ
በአምስት ወር ውስጥ ሳይሆን በአንድ ሳምንት
የቆሰለ
ከዛ ሰው እዚህ የሞተበት ከዛ በላይ ነው። አሁን ጥይት የሞተበት ሰው 37 ነው የሞተበት ጥይት ላይ። ቆስለኛም 77 ሰው ነው እዚህ ያለሁት። አንድ መላኒ ሳያገኝ
ከአካባቢው ነዋሪዎች ያገኘሁትን መረጃና ብሶታቸውንም ይዤ ወደ ምዕራብ ሐረርጌ ዞን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ አብዱረዛቅ አህመድ ደውዬ ነበር። የሚከተለውን ቃላቸውን ሰጥተውኛል።
ሁለቱንም ወረዳ ዳሮ ለቡና አብይ ጉዲናን ለማግኘት ሞክሬያለሁኝ።
እሺ፣ ምንድን ነው እስቲ ያለው ሁኔታ?
በዛሬው ዕለት ውሏቸው ሰላም እንደሆነ ነው የነገሩን። በተለይ በዚህ 3 ቀን ውስጥ እየተሰራ ያለው የህዝብ ለህዝብ ውይይትና እነሱ መልሶ ለማገገም ወይም ለማቋቋም ይሰራ ያለው ስራ ነው የነገሩኝ። እናንተ ያልከውን መረጃ ለማጣራት ሞክሬ ነበረ። ምንም ሰላም እንደሆነ ነው ዳሮ ለቡ ያገኘሁት፣ አብይ ጉዲናን ያገኘሁት። አልፎ አልፎ ትንኮሳ አለ። በተለይ አብይ ጉዲና አካባቢ ኢብሳ ብትባል ቦታ እንደ ጠቃዳ በሚባል አካባቢ ላይ አልፎ አልፎ ትንኮሳ፣ ቤት ማቃጠል በታጣቂ በሶማሌ ታጣቂ እንዳለ አልፎ አልፎ እንዳለም ትናንትና በሎ የምትባል ቦታ ላይ፣ በዛ ዕለት ደግሞ ገንደ ደጋዳባ ላይ የተወሰኑ ቤቶችን የማቃጠል ትንኮሳ ነገር እንዳለ ነው የነገሩኝ። በተረፈ ግን እንዳልኩ አሁን ችግር የተፈጠረባቸው የሚባሉት ቀበሌዎች 5 ናቸው። ዳሩ ተቆን 44 ቀበሌ ነው ያለው። ከዛ ውስጥ 5 ቀበሌ ነው አሁን ችግር ያለበት። ሀዊ ጉድናም እንደዚያም 20 ምናምን ቀበሌ ነው ያለው። 5 ቀበሌ ነው ችግር ያለበት። እዚህ አካባቢ ላይ ያው ከዞንም ከክልልም ከተለያየ የተቋቋሙ ኮሚቴዎች የቤት ስራና ህዝብ መልሶ ለማቋም የተለያየ መድረክ ፈጥሮ እያረጋጉ ነው ያሉት እና ያለው ነገር ድባቡ ቆንጆ ነው እና ወደ ሰላም መጥፈን ደርሷል ማለት ይቻላል የምለውን ለመናገር ነው።
አቶ አብዱራዛቅ፣ በነገራችን ላይ እዚህ ኢብሳ ሀዊ ጉዲና ላይ ዛሬ 70 ግመል ተወስዶ የግመሉ ባለቤት አብዱል ቃድር ዚያድ የሚባሉ መገደላቸውን ነው እንግዲህ ቀደም ሲል እንደገለጽኩልዎት የሰማ ነው። እኛ ይሄ ሁኔታ አልተፈጠረም ነው የሚሉኝ?
ማለት እኔ አሁን እንዳልኩ በስልክ ነው የተገናኘዋቸው ሁለቱንም ወረዳዎች። ይሄ ችግር እንዳለ ጠይቂያቸው ይሄ ችግር እንደሌለና ይሄ መረጃ እንደሌለ ነው የነገሩኝ። አሁን ችግር አለባቸው የሚባሉ ቀበሌዎች ሁለቱም ወረዳ አካባቢ የሰላም መድረክ ተፈጥሮ የአጋሽ ሽማግሌ በተለያዩ የተዋጡ ህብረተሰብ ክፍሎች ህዝብን ወደ ሰላም ማምጣትና መድረክ ፈጥሮ የግንኙነትን የማጠናከር ስራ ነው ይሰራ ያለው ያለን መረጃ። አልፎ አልፎ ያለው ትንኮሳ በሶማሌ ታጣቂ አካባቢ በተለይ ሀዊ ጉድና የምትባል ቦታ ኢብሳ ቀበሌ ውስጥ ዘንድረጋ ዳባ ላይ በዛሬ ቀን የተወሰኑ ቁጥራቸው 10 የሚሆኑ ቤቶች አልፎ እንዳቃጠሉ ነው ትንኮሳ ያለው። ሆኖም ግን እንደ በፊቱ ድባቡ እንዳልሆነ ህዝቡ ወደ ሰላም መምጣት ሂደቱ ጥሩ ደረጃ ላይ እንደደረሰ ነው ያገኘሁት መረጃ።
ከዚህ በፊት ሐምዲ አህመድ የሚባሉ የዳሮ ለቡ ወረዳ የጸጥታ ኃላፊ የነበሩ ሰው ዘር እየለዩ ጎሳ እየለዩ ስብሰባም እንደዚህ ሲሰበሰቡ እገሌ ይግባ እገሌ አይግባ እያሉ መቃቃር እንዲፈጠር አድርገው ነበረ የሚል ስሞታ ነው እኔ የሰማሁት የአካባቢውን ሰዎች ሳነጋግር። አንደኛ፣ ሁለተኛ በዚህ ምክንያት ባለፉት 5 ወራት ውስጥ የ107 ሰው ህይወት እንደጠፋ እና ከ70 በላይ ሰው እንደቆሰለ ነግረውኛል የዛ አካባቢ ነዋሪዎች፣ የዳሮ ለቡ ነዋሪዎች ማለት ነው፣ በተለይ በኢዶጀነት አካባቢ ያሉ ሰዎች። ስለዚህ የሚያውቁት ነገር አለ አቶ አብዱራዛቅ?
አዎ፣ እንደምታውቁ በምዕራብ ሐረርጌ ውስጥ ዳሮ ለቡና ሀዊ ጉዲና ሶማሌ ክልል ወይም ደግሞ ከክልል 5 ጋር ጉርብትና የሌለው ወረዳ መሆኑን አረጋግጬ መናገር ፈልጋለሁኝ። ከዞኑ ሶማሌ ክልል ጋር ጉርብትና ያለው ሜሶና ዶባ የምትባል ወረዳ ነው። በአጠቃላይ እኛ እንደ ዞናችን በተለይ ከሶማሌ ጋር ያለው ግጭትን በተመለከተ የሰላም ስምምነቱ በድሬዳዋ ከተደረገ በኋላ በሁለቱ ክልሎች ከተደረገ በኋላ ያለው ሁኔታ በምናይበት ጊዜ በመቶ የሚቆጠሩ የኦሮሞ ንጹሐን ለሞትና ለቁስልን እንደተጋለጡ ነው ማቀው ያለኝ መረጃም እንደዛ ነው። ግን አሁን ችግሩ ከተፈጠረው ከታህሳስ 6 ወይም ታህሳስ 5 ጀምሮ ያለው ሁኔታ የመጀመሪያው ታህሳስ 6 እና 7 ካልሆነ በስተቀር ከዛ በኋላ ያለው ሁኔታ እንዳልኩ ህዝብ መድረክ በመፍጠር ህዝቡ ባክግራውንዱ ወይም ደግሞ የጥላትነት ግንኙነት መንፈስ እንዳልነበረ አብሮ የኖረ የነበረ ወደፊትም አብሮ የሚኖር ህዝብ እንደሆነ በመሃላቸው ቅራኔ እንደሌለ መድረኮች ተፈጥሮ መግባባት ላይ ደርሷል የሚል እምነት አለኝና በዚህ ላይ እንደደረሱ ነው ያለኝ መረጃ። ግን አልፎ ዛሬ ትንኮሳ አለ የምለው አረዳ ይሳ ወይም ደግሞ ይሳ ቀበሌ የምትባል ላይ በታጣቂ በሶማሌ ታጣቂ ትንኮሳ እንዳለ ነው ማውቀው። የተወሰነ 9 ቃል ቤቶችን የማቃጠል ትንኮሳ እንዳለ ነው ማውቀው።
ግን ይሄ አካባቢ
ግን ያለው ድባብ ሰላም እንደሆነ ነው ማውቀው።
ይሄ አካባቢ ከሶማሌ ክልል ወሰን በጣም ርቆ የሚገኝ ቦታ ነው። ቀደም እርሶም እንደገለጹልኝ ነዋሪዎቹም እንደሚሉት ከሶማሌ ክልል ጋር ካለው ግጭት ጋር የሚገናኝ አይደለምና በዚህ በዳሮ ለቡ ውስጥ የሚኖሩ ቁጥራቸው የበዛ የሶማሌ ብሔረሰብ አባላት ጥቃት ይደርስብናል፣ በሽምቅ ሁሉ ነው ጥቃት የሚደርስብን፣ መውጣት መግባት አልቻልንም ከአካባቢ ሁሉ እያሉ ነው ስሞታ የሚያሰሙት። እንዲህ አይነቱን ዘር ተኮር የሆነ ጎሳ ተኮር የሆነ ግጭት ለማስቀረት እናንተ በተጨባጭ ያደረጋችሁት ነገር አለ ወይ? በመንግስት ደረጃ አንደኛ የጸጥታ ኃይሎች ገብተው ለማረጋጋት ሰውን ለመጠበቅ የሚያደርጉት ጥረት አለ ወይ? ሁለተኛ ቅድም ያሉት የአገር ሽማግሌዎችም ይሁን በሌሎች ደረጃዎች የሚደረጉት ጥረቶች ምን ደረጃ ላይ ናቸው? የገፉ አይደሉም ብለውኛል እዚያ አካባቢው ነዋሪዎች። ምንም የተደረገ ነገር የለም እስካሁን ድረስ ብለውኛል።
አመሰግናለሁ ሰለሞን። ዘለይቶ ማጥቃት በአካባቢው እንደሌለ ረግጬ መናገር ፈልጋለሁ። ያለው ነገር ምንድን ነው? ይሄ ወረዳ እምብርት የኦሮሚያ ወረዳ ነች፣ ወይም ደግሞ እምብርት ቀበሌዎች ናቸው። እንደምታወቀው በህገ መንግስቱም የኦሮሚያ ክልል ባለው በመዋቅሩ ወረዳ አለው፣ በወረዳ ስር ቀበሌ አለው። በቀበሌ ውስጥ እንደ ማንኛውም ብሔር ብሔረሰብ እንደምኖር በቁጥር የሚቆጠሩ የሶማሌ ተወላጆች ይኖራሉ። እነዚያ የሶማሌ ተወላጆች የሚተዳደሩት አካባቢው በህገ መንግስት የሰጠው በኦሮሚያ ክልል ስር ነው የምታደሩት ማለት ነው። አሁን ያለው ነገር መታወቅ ያለበት ነገር ያለው በዚሁ በኦሮሚያ በሚያስተዳድሩ ወረዳ ውስጥ በኦሮሚያ በሚያስተዳድሩ ቀበሌ ውስጥ ታጣቂ ወይም ደግሞ መሳሪያ ታጥቆ የመንቀሳቀስ ዜጋ ተጠሪነቱ ለዛ ቀበሌ ያልሆነ ወይም ደግሞ ለወረዳ ያልሆነ ከህገ መንግስቱ የሚጻረር ነገር ይመስለኛል። አሁን ያለው ነገር አልፎ የሚታየው በሶስቱ ቀበሌ ወይም ደግሞ በአምስቱ ቀበሌ አሁን የሚታየው ነገር ህዝብን መቶናከል ከብት መዝረፍና አድኖ ግድያ ያለው መነሻው ከታጠቀ የሶማሌ ታጣቂ ነው ብዬ ለመናገር ፈልጋለሁ። ሆኖም ግን የኦሮሞ ህዝብ በጣም ታጋሽ ነው። ይሄ ነገር እኛን አይወክልም ወይም ደግሞ አይመለከትም ወይም ደግሞ ይሄ ዲሲፕሊን የተወሰኑ ግሩፖች ናቸው የሚል መንፈስ ወይም ደግሞ እምነት ስላለው ህዝቡን አቅፎ አሁንም የመግባባትና ወደ ሰላም ማምጣት ፍላጎት ከኦሮሞ የመነጨ ይመስለኛል። ግን ከነሱ አለመሆኑም መናገርም ፈልገው አልፎ ዛሬም ትንኮሳ አለ ብዬ እየተናገርኩ ነው። ቤትን ማቃጠል ማለት እያቃጠሉ ያሉት ቤት የኦሮሞ ቤት እያቃጠሉ ያሉት ቤት በኦሮሞ ወረዳ ውስጥ በኦሮሚያ ያለው ቀበሌ ውስጥ ነው። ይህንን እንድታውቅ ፈልጋለሁ ሰለሞን።
አቶ አብዱራዛቅ አህመድ እንግዲህ ደግሞ መልሼ እመጣለሁኝ ወደርሰው ተጨማሪ መረጃ ቀረብ ያለ መረጃ ደግሞ በመጪዎቹ ቀናት ያገኛሉ ብዬ ተስፋ አደርጋለሁኝ። እግዚአብሔር ይስጥልኝ ለጊዜው በጣም አመሰግናለሁ።
አመሰግናለሁ ሰለሞን።
አቶ አብዱራዛቅ አህመድ የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ናቸው። ዳሮ ለቡና ሐዊ ጉዲና አካባቢ እየታዩ ያሉ ሁኔታዎችን በቅርብ እየተከታተልነን የሁኔታዎችን አካሄድ ከሰሞኑም አጠናቅረን እናቀርብላችኋለን።
ሐኪሞን ይጠይቁ ፕሮግራማችን እነሆ። የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው ደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረ ተከታታይ ቅንብር ሁለተኛ ክፍል ነው። ዛሬ ሐኪሙን ይጠይቁ ለምሽቱ ይዞ ቀረበው ሙያዊ ማብራሪያውን የሚሰጡን በዩናይትድ ስቴትስ ሚኒሶታ ግዛት የሚገኝ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ባለፈው ሳምንት የመጀመሪያ ክፍል ዝግጅት መገባደጃ ባቀረበው የመጨረሻ ጥያቄ ይነሳል።
ዶክተር ብሸት፣ ይሄ ሀርት አታክ የሚባለው ሁኔታ ሲከሰት ልብ ስራውን ለመስራት የሚያስፈልገው ኦክሲጅንን ጨምሮ በሰውነታችን የደም ውህደት አማካኝነት የሚመጣው ንጥረ ነገር ሲቋረጥ በድንገተኛ የሚከሰት እንደመሆኑ አንዳንዴ ምልክቶቹ ለሱ ብቻ የተመደቡ ላይሆኑ ይችላሉና እንደ አፋጣኝ ሕክምና እርዳታ ጠያቂነቱ ሰዎች እነኛ ምልክቶች ሲያዩ ቶሎ ብለው እንዲረዱ ምን አይነት የታወቁ አዘውትሮ የሚታዩ ምልክቶች ይጠበቁ ይሆን? ዋና ዋናዎቹ ምልክቶች ብንዘረዝር
ልብ ላይ የሚደርስበት የጉዳቱ መጠን የሚወሰነው በደም ስሩ ትንሽነት ወይም ትልቅነት ቢሆንም ከሞላ ጎደል ግን ትንሽም ጠባብም ደም ስር ትሁን ትልቅም ደም ስር የሚዘጋው በሰውነታችን ላይ የሚያደርሰው ስሜት በጣም ተመሳሳይ ነው የሚሆነው እና እሱን ማብራራቱ ለአድማጮቻችን የሚጠቅም ይመስለኛል። ግን እሷ ጋር ከመግባታችን በፊት አሉላ ብትፈቅድልኝ የተለያዩ ቃላትን ስናብራራ አንድ ሌላ የመጣልኝ ሀሳብ አለና ሳረሳው እንደገና እዚህ ጋር እሱን ብናብራራ ከሌላ ሰምተውት ከሚያውቅ ነገር ጋር ድንገት ከተምታታባቸው ስትሮክ የምንለው ደግሞ ቃል አለ እና ይሄ ስትሮክ የሚባለው ጉዳይ ልክ የልብ ጡንቻ ሲዘጋ የሚደርሰውን ጉዳት ልክ እንደሱ ሆኖ ግን የት ላይ ነው ይሄ ደግሞ ችግር የተከሰተው? አንጎል ላይ ሲሆን ነው ስትሮክ የምንለው። ስለዚህ ለልብ ሃርት አታክ የምንለው ቃል ይሄው ጉዳት አንጎል ላይ ደግሞ ሲደርስ ስትሮክ እንለዋለን። እና እነዚህን ሁለቱን
ያዛምዱና ንጽጽር እንዲመለከቱ ነው።
እሱን ነው ትንሽ አቋርጬ ከውይይታችን ላሳስባቸው ይፈልጋል።
ጥሩ ነጥብ አምጥተዋል። መልካም። ይህን አንጎል ውስጥ የደም ስሮች ውጥረት ተከትሎ የሚፈጠረውን ድንገተኛ ሁኔታና ሰዎች ራሳቸውን ወደ መሳትና ሌሎች የተባባሰ ሁኔታ የሚደርሱበት የማዛመድ እድል ይሰጣል። ወደ ዋናው የጀመርነው ነጥብ ልመልሰው።
አዎ፣ ስለ እነሱ አሁን ቅድም የጠየከኝ ይሄን አሁን ልባችን ያጉዳት ደርሶበት ድረሱልኝ በሚለን ጊዜ ምን ምን አይነት ስሜቶች ናቸው የሚከሰቱት? እነሱን ባጭሩ ማብራራት እንችላለን ወይ የሚለው ምን እንደምንከተል ለማዘጋጀት አራት አምስት ነገሮች ልትቀስል።
እሺ።
በአጠቃላይ እነዚህ አምስቱ ነገሮች ምንድነው የሚሆኑት? ለኛ እንግዲህ ባለሙያ ሆነን አሁን አንተ መጥተህ እዚች ጋር የተሰማችኝ ነው እቺ ነገር ምን ትመስላለች ብለህ ብትጠይቀኝ የምጠይቃቸው ነገሮች አንዱ የሚሰማህን ስሜት ምን ይመስላል በደንብ እስቲ እሱን አብራራው የሚለውን ጥያቄ ጠይቃለሁ። ማለት እንደ ጭነት ነገር ነው እንደ ውጋት ነገር ነው? እሱን ተመልሼ ትንሽ አብራራልሃለሁ። ከዛ ደግሞ የት ጋር ነው የሚከሰተው? ይሄ እዚህ ደረት ላይ ነው ከስወርዶ ነው ወደ ላይ ወደ ጉሮሮ ጋ ነው። እሱ ለኛ ብዙ ትርጉም ይሰጠናል። እሱን ጠይቀን በምንረዳበት ጊዜ ከዛ ደግሞ እናልፍና ይሄንን ስሜት ምንም ያባብሰው ወይም ምንም ያሻሽለው ነገር አለ? ምንለው ደግሞ ጥያቄ አለ። በሽተኞች መስማት መፈልገው የሚከተለው ደግሞ መቼ ተከሰተ ነው? መቼ ተከሰተ? ለምን ያህልስ ጊዜ ቆየ? እነዚህን ነገሮች አይተን አብረው ደግሞ ሌሎች የተከሰቱ ለየት ያሉ ነገሮች ለምሳሌ አንዳንድ ያሁን አንድ ሰው ደረቴን አሞኛል አብሮ ግን ትንፋሽ አላጠረም አላቅለሸለሸኝም ያላበኝ ነገር የለም ምንም ነገር የለም ይል ከሆነ በዛ ጊዜ ይሄ ነገር ከልብ እየራቀ ይሄደ እንደሆነ ገነዘባል። በሌላ አቋያ ደግሞ ደረቴን በሚያመኝ ጊዜ አብሮ ደግሞ በጣምም አላበኝ ፊቴ በሙሉ በላብ ረጥቦ ነበር ትንሽም አቅለሸለሸኝ ትንፋሽም ተረበሸ ወይም ትንፋሽ ያጠረ ሚሉ ከሆነ ደግሞ አብረው የደረት ማመምና እነዚህ አሁን ያልኩ ነገሮች አብረው ሲዛመዱ መልሶ ደግሞ ደረት ላይ የልብ መጨናነቅና የልብ መጎዳት ላይ ደግሞ እንዳተኩር ይከሰክሰኛል ማለት ነው። እንደዛ አይነት ሂስትሪ ወይም ደግሞ እንደዛ አይነት አባባል ከበሽተኛ ስሰማ
በርካታ ነገሮችን አንስተዋል። የደረት ስቃይ ስሜት፣ ደረት ላይ የሚጨናነቅ ሁኔታ ሲፈጠር፣ የትንፋሽ ማጠር፣ ላብና ትንፋሽ ቁርጥርጥ ማለት፣ ማቅለሽለሽ ተዛምደው የሚመጡባቸውን ሁኔታዎች ከግምት እንዲያስገቡ ነው ዶክተር ብሸት የነገሩት። ሃርት አታክ የሚባለው ይህ ልብ ላይ የሚደርስ ጉዳት በሚታይ ጊዜ ሁሉ ፈጥኖ የሚመጣልን ቁልፍ የህመም ስሜት ነገር ግን ለተባለው ህመም ሲሆንና ሌላ ህመም ሁኔታ ሲሆን የተለያዩ ገጽታዎች አሉት። አንዳንዱን መልሰን ብናስታውስ የደረት ስቃይ ስሜት በሙሉ ልብ ላይ የደረሰ ጉዳት መታያ አለመሆኑን ሲሆን ደግሞ አሳሳቢ ነውና እንዴት ተለይተው አፋጣኝ ህክምና እርዳታ ማግኘት ይቻላል ወይ ያስፈልጋል?
በጣም ጥሩ። አንዳንድ ስሜቶች አሉ። ለምሳሌ መጀመሪያ ይሄ ነገር የት ጋር ነው የሚከሰተው የሚለውን ያው ደረት ስንል እንግዲህ ወደ መሃል ደረት ወይም ወደ ፍሪምባ አካባቢ ያለውን የሰውነታችን ክፍል ነው እያወራን ያለ ነው። ብዙ ጊዜ ሰዎች ጠይቁኛል፣ በነገራችን ላይ ልብ የት ጋር ነው ያለ ይሉኛል። እና ልብ መሃል ደረት ጋር ሆና ትንሽ ወደ ግራ ታዘነብላለች፣ ግን የሚሰማው ስሜት ሁልጊዜ ልክ ልቧ ላይ ሊሆን አይችልም። ማለት ልክ በግራ በኩል ሊቀመጥ አይችልም። እና ምንም አይነት ስሜት መሃል ደረት ላይ በተለይም ከመሃል ጀምሮ እስከ ታች ያለው ደረት ላይ ትንሽ ወደ ግራ ዘንብሎ ከመጣ እሱ አሁን ልንከታተለውና ሊያሳስበን የሚችል ነገር ይሆናል። ግን ደረት ላይ ደግሞ ተወስኖ ብቻ መቅረት ሳይሆን አንዳንዴ ደግሞ ያው የተሰማን አይነት ስሜት ወደ ጉሮሮ ሊመጣ ይችላል። አንዳንዴ ደግሞ ወደ ግራ ትከሻ ብሎም ደግሞ ወደ ግራ እጃችንም ደግሞ ሊሸጋገር ይችላል። አሁን ይሄ የምንለው ስሜት ምን አይነት ነው የሚለው ግን እሱ ላይ ነው ሰዎች ሁሉን ስሜት የሚሰማቸውን ነገር ይሄም ልቤ ነው፣ ይሄም ልቤ ነው፣ ይሄም ልቤ ነው ብለው ማለት ማሰብ የሌለባቸው። ምን አይነት ስሜት ሲሆን ነው አሁን የተናገርነው ቦታ ጋር ማሰብ ያለባቸው ወደሚለው ልውሰድህ። ብዙ ጊዜ ልብ ሲጎዳ የመጫን ስሜት ነው ሰው የሚሰማው። አንዳንድ ሰዎች ምን ይሉኛል፣ ልክ በሶ እንደምትጨብጠው በእጃቸው እንዲህ አድርጎ ጨበጠኝ፣ እዚህ ጋር ጭምቅ አድርጎ እንደዚህ ያዘኝ ይላሉ። አንዳንድ ሰዎች ልክ ደረቴ ላይ ቀበቶ አድርጌ ቀበቶን እንዲያው በጣም እየሸመቀኩ ባጠብቀው እንደሚሰማኝ አይነት ቫይስ ላይክ ግሪፕ ይባላል። ልክ በቃ የሆነ ወይ መቀነት ወይ ቀበቶ ደረትህ ላይ አድርገህ መሀል ደረትህ ላይ ዝም ብለህ እየሸመቀክ እንደሱ ብትይዘው ማለት ነው። አንዳንዶቹ ሳጥን ደረቴ ላይ ተቀምጦብኛል ወይም ደግሞ መኪና ደረቴ ላይ ልክ ቁጭ እንዳለብኝ ነገር ነው የሚሰማኝ ይሉኛል። እና እነዚህ አይነት ነገሮች ስትሰማ መጫን፣ መጨብደድ፣ መጭመቅ፣ መክበድ እንደዚህ እንደዚህ አይነቱ ነገር ደረት ብቻ ጋር ሳይሆን ወደ ጉሮሮም ጋር እንደዚህ ጭምቅ አድርጎ ጉሮሮ የሚይዝ ነገር ወደ ትከሻም ወደ እጅም ጋር ከሄደ ይሄ አሁን ወደ አሳሳቢነት ደረጃ እየሄደ ማለት ነው። ግን ብዙ ሰው እንዲያው በጣም ሲወዘውዘው የሚቆየው ስሜት ምን አይነት ይመስልሃል አሉላ? እንደዚህ የሚጠዘጥዝ ነገር ደረቴ ጋር ይሰማኛል። ከልባቸው በግራ በኩል እያመለከቱ እዚች ጋር እንደዚህ የሚጠዘጥዝ ነገር ይለው በጣታቸው እንዲያሳዩኛል። እና እንደሱ ሲሉኝ እንደሱ አይነት ነገር ለምሳሌ አሁን ልብ ሊሆን አይችልም፣ መውጋት የሚባል ነገር ልክ በቢላዋ እዚህ ጋር እንደዚህ የሚወጋኝ ነገር አለ ብለው ወደ ደረታቸው ጋር ሊያሳዩኝ ይፈልጋሉ። እንደ ኮረንቲ የሚጠዘጥዘኝ ነገር አለ፣ ጥስጥዝ ያደረግና ይለቀኛል። ምንም አይነት ያዝ ለቀቅ የሚያደረግ ነገር ከልብ ጋር ብዙ ጊዜ አያውኝም። ለምን? መጀመሪያ እንደ መሰረታዊ አድርገን የተነጋገርነው አንዴ ልብ የደም አሰጣጡ ከተቋረጠ ያ የተቋረጠው ነገር መዘጋት መከፈት መዘጋት መከፈት አይችልም። በየሰከንዱ ወይም በየደቂቃው አንዴ ከተዘጋ ያቺው ነገር ያቺው ህመም እዛው ነው እየበረታች ቀስ ብላ ትጀምርና መጀመሪያ ከተዘጋች ወዲያ ደም ስሯ እየጠነከረች 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 ትሄዳለች እንጂ ወጋርጋዝ ወር ልታረጋችልም እሱና ህመሙ አይግባቡም መጀመሪያው እና ለምንድን ነው ይሄን ይከሰተው የሚለው ነገር ጋር ይገባ ነው የልብ ነገር ብዙ ጊዜ ስታውራ እንዴት ነው ሌላኛው ባህሪ ያልኩ የጊዜው ነው ብዙ ጊዜ ምንድነው የሚሆነው በሰከንዶች ውስጥ እየወጣ የሚሄድ ነገር እንደ ጦር እንደ ኮረንቲ እንደ ቢሏ እንደ መርፌ የነካካ የሚሄድ ነገር ሳይሆን ልብ ጋር የሚደርስ ህመም ቀስ እያለ ይጀምራል። ይሄ እንግዲህ መጀመሪያ ምልክቱን ሲሰጠን ነው። አረ ቧንቧው ተዘግቷል እያለን ነው እንግዲህ መጀመሪያ የደም ስሩ ተዘግቷል እያለ እየነገረን ነው። ከዛ ከደቂቃ ደቂቃ ግን ይሄ ቀበቶ መቀነቱ እንደገና እየጠበቀ ይሄዳል። ምክንያቱም ልብ እየተራበሽ ነው ማለት ነው። በዚህ ወቅት ክብደቱ ይጨምራል፣ እንደገና ጭንቀት ይመጣል። ከዛ ነው እንዲያውም ሌሎች አልኩ ነገር ማቅለሽለሹ ላበላብ መሆኑ አብረው መከሰት የሚጀምሩት ይሄ በሚሆንበት ጊዜ ነውና እንዲህ አይነቶቹ ነገሮች ናቸው። ይሄ ልብ ነው ወይስ ዝም ብላ ወጋ አርገኝ ሄደችው ሌላ ነገር ናት የሚለውን አድማጮች የሚሰማቸውን ነገር ያገናዘቡ መረጋጋት ወይም ደግሞ ሌላ የሚያስፈልገው ጉዳይ ከሆነ መገንዘብ የሚችሉ
አድማጮች በእንግሊዝኛ heart attack በመባል የሚታወቀው ድንገተኛ የጤና ሁከት ዙሪያ ከፍተኛ የጤና አማካሪው ዶክተር ወብሸት የሰጡን ጠቃሚ ማብራሪያ አልተቋጨም፣ ሳምንት ይቀጥላል። ለአሁኑ እናመሰግናቸዋለን።
ይሄ የልብ ችግር አዲሱ በተለይ በብዙዎች ዘንድ አድፋጭ ገዳይ እየተባለ ይጠራል። ስለዚህ እንደዚህ አይነቶችን መመሪያዎች መከታተል እጅግ በጣም ትልቅ ጥቅም ያለው ይመስለኛል። ሰዎች ሳይውቁት ነው ለእንደዚህ አይነት ችግር እየተጋለጡ ያሉትና አሉላንም እንግዳውም ዶክተር ወብሸትንም እናመሰግናለን።
በጣም ጠቃሚ ነጥብ ነው። አንዳንዴ ዶክተር ወብሸት ከኔ ጋር የሚናገሩም መስለኝና አለችብኝና በቅርብ ማማከራቸው ይመስለኛል።
እናመሰግናለን። እንግዲህ ተከታተሉን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከበርካታ የአፍሪካ ሀገሮች ግጭትንና ደህንነትን ሸሽተው ለተሻለ ኑሮ አውሮፓ ለመግባት የሚጎርፉት ፍልሰተኞች በሊቢያ በኩል ነው የሚያልፉት። እዛም የወንጀል ቡድኖች ኢላማ ይሆናሉ። የወንጀለኞቹ ጭካኔ ተግባር ገደብ የለውም። የጾታ ጥቃት ይፈጽሙባቸዋል፣ በግዴታ ስራ ያሰማሯቸዋል፣ አካላቸውን ቀደው የሰውነታቸውን አካላት ያወጣሉ፣ ለባርነት ይሸጧቸዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አስገንዝበዋል። በሊቢያ ዙሪያ ባልታወቁ ቦታዎች ፍልሰተኞች በ$200 ለባርነት እንደሚሸጡ የሲኤንኤን የዜና ስርጭት አሳይቷል። በድብቅ ሰው አሸጋጋሪዎች በኩል የሚጓዙት ፍልሰተኞች በሚሄዱባቸው ሀገሮች ህጋዊ ሰነድ ስለሌላቸውና ለሚያሸጋግሯቸው ሰዎች የሚከፍሉት ብዙ የገንዘብ ዕዳ ስላለባቸው ለእንግልትና ለብዙ አይነት ወንጀሎች የተጋለጡ ይሆናሉ። የሊቢያው የብሔራዊ ስምምነት መንግስት ህገወጥ በሆነ መንገድ ስለሚሸጋገሩት ፍልሰተኞች ጉዳይ ምርመራ ለማካሄድና ድርጊቱን የሚፈጽሙትን ሰዎች ተጠያቂ ለማድረግ ቃል ገብቷል። ዩናይትድ ስቴትስ ይህን ጥረት አበክራ ትደግፋለች። የብሔራዊ ስምምነት መንግስት ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩትን በመታገል በኩል ወሳኝ አጋር አድርጋ ታያቸዋለች። ዩናይትድ ስቴትስ በተጨማሪም ለፍልሰተኞች ለስደተኞችና በሊቢያ ለተያዙት ግለሰቦች የሰብአዊ እርዳታ አስተዋጽኦ ማድረጉን ትቀጥላለች። ዩናይትድ ስቴትስ ለፍርድ ለማቅረብ ጥበቃ በማድረግና በመከላከል ጥረት ላይ በማትቆር የሰዎች ማሸጋገር ተግባርን ትታገላለች። ወንጀሉ ከመፈጸሙ በፊት እንዴት ልናስወግደው እንደምንችል ለመርዳት ስንል በግጭትና ሰዎችን ህገወጥ በሆነ መንገድ ማሸጋገርን መካከል ስላለው ግንኙነት ጥናት እንዲደረግ ገንዘብ እያቀረብን ነው። በግጭቱ ሁኔታ ሰለባ የሚሆኑትን ለይቶ በማወቅና በመርዳት ሰለባ የሚሆኑትን የማዳን ተስፋ አለን። ሰው አሸጋጋሪዎችን ደግሞ ተጠያቂ እናደርጋቸዋለን። ህግ የማስከበር ጥረት ስኬት እንዲያገኝ ምርመራ በማካሄድ ሰው አሸጋጋሪዎችን ለፍርድ የማቅረቡ ሰለባዎችን ያማከለ ተግባር ወሳኝ ነው ብለን እናምናለን። ይህ ተግባር የሰው አሸጋጋሪዎች ሰለባ በመሆናቸው ምክንያት ለፈጸሟቸው ተግባሮች እንዳይከሷቸው የሀገሮች ቃል መግባትን ያካተተ ይሆናል ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ገልጸዋል። እንዲህ አይነቱ በስብዕና ክብር ላይ አረመኔያዊ ጥቃት የሚያደርሰውን ተግባር ለማክተም ከተባበሩት መንግስታት ድርጅት የጸጥታ ምክር ቤትና ከአጋር መንግስታት ጋር መስራቱን እንቀጥላለን ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
ቴክኒሻን ዲያ ፓትሪክ፣ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲሱ አበበንን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።